ብንል ኖሮ እኒህ ያሉ ችግሮች አይመጡ። ይሄ ባልሆነበት ጊዜ ግን ተልፎ የሚጥሩ ተልፎ ለመጣል እንትን የሚሉ ሰዎች የሚሉ ኃይሎች ያንን ጠላፊውን ያዘጋጁብናል። እና ስለዚህ ያሰብናቸው ነገሮች እንደታሰበው እስከ ውጤት ድረስ ላይዘልቁ ይችላሉ እንጂ ኢህአፓ በሐሳብ ደረጃ በመደራጀት ደረጃ በእንቅስቃሴዎችን ፈር በማስያዝ ደረጃ ቀዳሚነት ያመራርን ተጫውቷል። ይሄ አዲስ አበባ ውስጥ በምርጫ ጊዜ ህጋዊ ካልሆን ካተቦታደርም በዛ ብለን ደግሞ ያለንን ይሄው መዋቅር አናጋለጥም። ትግሉ በዛሬ እንደማያልቅ በዚህ ሁኔታ በሆይታ እንደማያልቅ ኢህአፓ ትርት ባለ መንገድ ያውቃል እና በዚያን ጊዜ ያለን ሁሉ አጋፍተን እንትን ማለት አልፈለግም። የኢትዮጵያ ህዝብ ትግል ለድል የሚበቃው በብስለት በጥራት ለማደራጀት ሲቻልና ያንን ሰፋ ያለን ህዝብ በውስጡ ገብቶ ማንቀሳቀስ ሲቻል ለዚህ ነው መሰራት ያለበት። እና በፊት ሰፊ ህዝብ ቶሎ ብሎ ስለተደራጀ ስለተንቀሳቀሰ በአመዛኙ አመርቂ ትግል ተካሂዷል። እና ግን ይኸውላችሁ እንግዲህ አሁን የተወሰነ ሁኔታ እና ትንሽ የጠላት በዛ በሰልፎቹ በምናምኖቹ ምክንያት አንደኛ ነገር ቶሎ ብሎ ለጠላት ሙከራ በኤምባሲዎች በዲፕሎማቶች በኩል የህዝቡን እንቅስቃሴ ሰልፍ እንዳይደረግ ወይም ደግሞ እቤት የማደር እና የመዋል እንትን እንዳይደረግ ሀሳቡ የቀረበው በህብረት ነው እና ቅንጅትን በዛ ተስማማ የጋራ አደረጉት እና ነገ ከነገ ይጀመራል ሲባል ማታ ሆኑ የተወሰኑ ሰዎች ወጥተው እንዲናገሩ ተደረገ። ያ ነገር ከሸፈ። የህዝቡ ሚና የህዝቡ ቀጥተኛ ተሳትፎ ከፖለቲካ ድርጅቶች ጋራ ካልሄደ አብሮ ካልተመመ የፖለቲካ ድርጅቶች ብቻ በሚያደርጉት መደራደርና መሻ እንትን ማለት ትግሉን ውጤታማ አታደርገውም። የህዝቡ ቀጥተኛ ተሳትፎ ሊኖር ይገባል። የህዝቡ ደግሞ ያ ተሳትፎ ሊመጣበት የሚችልበት እርግጥ በኋላ የተወሰኑ ሰልፍ የተወሰነ እንትን ተደርጓል። ከዛ በበለጠ ግን አድማ አድርጎ ቤቱ ቢውል ከተማይቱን የሙት አድማ የሙት እንትን የሙት ቀን የሙት እንትን ያረጋት መንደር ቢያረጋት የተወሰነ ውጤት ይገኝ ነበር። ከዛ በኋላ ጠላት የሚወስደው እንትን ደግሞ ለዛ የሚፈጥረው ነገር አለ እና በአንድ እንትን ላይ ወሰድ ይችላል። እነዚህ ሳይደረጉ ተደናቀፉ። እና ለምን ተደናቀፉ? እንግዲህ አሁን እኔ ወደ ሌብሊንግ ወደ ምናምን አልሄድም፣ ትክክልም አይሆንም። ግን ይሄ ነው ትግል የሚባለው። እኛ እንትን መደራጀት፣ ቀድሞ ሀሳብ መሪ ሀሳብ ማቅረብ፣ ሌሎቹ መሰባሰብ እንዳለባቸው በተለያየ መንገድ ማሳየት፣ መንገዱ ደግሞ የሚሰልጥ ወይም የሚሰጥ ሲሆን ያንን መንገድ በትክክል ሌላው እንደሄድበት ማዘጋጀት ወይንም ደግሞ ሸክሙን መቀበል ያ ነገር የሚጠይቀውን ማለት ነው። ህዝብ በበቂ ተደራጅቷል ወይ? አሁን አልተደራጀም። ቢደራጅ ኖሮ እኮ ያ ትግሉ እንደዛ እንትን ብሎ የነበረው እንትን በዛው ደረጃ ይተም ነበር። በበቂ አልተደራጀም፣ ግን በበቂ ሊደራጅ ይገባል። የሁሉም ተሳትፎ እዚህ አሁን እዚህ ክፍል ውስጥ ያላችሁት ሁላችሁ የበኩላችሁን ማድረግ አለባችሁ። እንዴ የተደራጀው ኃይል እኮ ተአምራዊ ኃይል የለውም። እና ሀሳቡን ለህዝብ ማቅረብ፣ ሀሳቡን ወደ ህዝብ ማስገባት እና ያ ህዝብ እንዲንቀሳቀስ ተሰባስቦ በተደራጀ መንገድ እንዲንቀሳቀስ በመግፋት ወይንም አቅጣጫ መጠቆም ነው የሚሰራው። እና ሁሉም ኃላፊነት አለበት። የኢትዮጵያን ህዝብ አደራጅተን ዴሞክራሲያዊ ስርዓት ኢትዮጵያ ውስጥ ለማስፈን አሁን ያለውን ኢትዮጵያን ጥፋት አደጋ ያደረሰ ሁኔታ ለማምከን ከነ መሰረቱ ይሄ አሁን ያለው እኮ የገዢ ቡድን አምባገነናዊ ብቻ እኮ አይደለም፣ አሸባሪም ነው። የኢትዮጵያን ህዝብ በሽብር ለመግዛት የቆመ ኃይል ነው። እና እነዚህ ያለን ኃይል በብስለት ነው ደግሞ መታገል የሚያስፈልገን። ሪሊ አንደኛ ቶሎ ስትሰባሰብ የጠላትም እንትኖች አብረው ይገባሉ። ስታግበሰብስ ማለት ነው የጠላት እንትኖችም አብረው ይመጣሉ። እና ያ የተግበሰበሰ በቀውጢ በጣም አስቸጋሪ በሆነ በቀውጢ ጊዜ ያ ነገር ከውስጥ ችግር ይፈጥርባል፣ ያፈራርሰሃል ማለት ነው። እና በጥናት ላይ በመመስረት ጥሩ መደራጀት ማድረግና ትግሉን መምራት ያስፈልጋል። ከዛ እንግዲህ አንድ የፋክት ነገር አለ። የህወሓት ክስ ድርጅቶቹ የህወሓት ክስ ከኛ ጋር ነበሩ ተባብረዋል ዘመቻ ቴዎድሮስ ውስጥ ኢህአፓ ይሳተፍ ነበር የሚለው ዝም ብሎ አሉባልታ ምንም መሰረት የለለው። እንደውም እየተዋጉ ነበሩ እኛን እኮ ለማጥፋት ኢህአፓ ያሰለ ለማጥፋት በጎንደርና በጎጃም ጦር አሰባስበው እየወጉን እና በብዙ ሺህ የሚደርስ ነው ከነሱ ወገን የሚያለቀባቸው ደብቀው ነው የሚሄዱት እንጂ እና ኢህአፓ ተዋግቷል ለረጅም ጊዜ ተዋግቷል ከባድ መስዋዕትነት ከፍሏል እና ይሄ ከነሱ ጋራ አብሮ የመሰለፍ አብሮ እንደኔ ማለት ነገር አልነበረም በፍጹም ሊኖርም አይችልም ነበር ምክንያቱም በውጊያ ላይ ነበር ነው ለአንድ አመት ወደ እስከ ሁለት አመት ድረስ የፈጀ በጌምድር ጭልጋ አውራጃና በጎጃም መተከል አገው ምድር ባህር ዳር አውራጃዎች በተወሰኑ ክፍሎች በእነሱና በእኛ መካከል ረጅም ጊዜ የትጥቅ እንትን ነበረ። ስልጣን ከያዙ በኋላ አጠፋ ነው እያሉ ውዳሴ እያዜሙ ግን ተቀጠለው እዛ ከቀጠለው የአፋ ክፍል ጋር ውጊያ ቀጥሎ ነበር። ያ መሰረት የሌለው እንትን ነው። የከተማ ትጥቅ ትግልና የግድያ ማን ጀመረ የሚለውን ሁለተኛው ነው ሶስተኛው ጥያቄ ያቀረበውን አንደኛውን ጥያቄውን ረስቻለሁኝ አልያዝኩም። የከተማ ትጥቅ ትግል እንዴት ተጀመረ የሚለውን እንትን ልበልና የከተማ የትጥቅ ትግል ለመጀመር ተወስኖ ስልጠና ተደርጎ አይደለም የከተማ ትጥቅ ትግል የተገባበት። የጥበቃ ስኳድ ወይም የጥበቃ ቡድን ነው መጀመሪያ ያሰለጠን ነው። ጥበቃው ምንድን ነው? የአመራር አባላት ከተማ ውስጥ አሉ። የድርጅቱ ጽሁፎች የሚወጡባቸው ቦታዎች አሉ። የድርጅቱ አመራር ይሰበሰባል በየጊዜው ቦታ እየለዋወጠም። የድርጅቱ እንግዲህ አንዳንድ ቁልፍ የሆኑ ነገሮች መጠበቅ ነበረባቸው። አደጋ አለ። በአንድም ሰው በሁለትም ሰው ዝም ብለው መጥቶ ጉዳት ያደርሱ ይችላሉ እና ጥበቃ ያስፈልጋል ተብሎ የጥበቃ ስኳድ ነበረ መጀመሪያ የተደረገው። የመከላከል የዲፌንስ ስኳድ ነበር የተደረገው ማለት ነው። ይሄ በኋላ የተወሰኑ እንግዲህ የዚህ ተባብረው የሚሰሩ የግራ ቡድኖች ኢማሌዲህ ብለው ነበር የተሰባሰቡት አይደል? እነሱ ኢህአፓን ማጥፋት አለብን ብለው ወስነው የኢህአፓ ቀንደኛ አባላት እነማን ናቸው? መሪዎቹ እነማን ናቸው? የት ነው የሚኖሩት? የት ነው የሚሰሩት? ወዘተ የሚል ጥናት ኢህአፓን ለመምታት ማለት ነው ጥናት ማድረጋቸው። ኢህአፓ እንግዲህ ሰዎች ነበሩት በየርከኑ እና በተለያዩ መንግስት መዋቅሮች ውስጥ። ኢህአፓ ይህንን ተረዳ። ይህንን ሲረዳ ነገሮቹ እየከፉ ሊመጡ ይችላሉ በሚል ያንን የጥበቃ ስኳድ በለጥ ባለ ወይም በበርከት ባለ እንትን ማሰልጠን ያስፈልጋል ተብሎ አሁንም ከማዕከላዊ ኮሚቴ አመራር ስር እንግዲህ የተወሰኑ ተጨማሪ እንትኖች የሚሰለጥኑበት ሁኔታ ተፈጠረ። ይህም ፐርፐዙን እንግዲህ አሁንም ከመከላከል ያላለፈ በኋላ በጅማ መርካቶ ግድያዎች ጀመሩ። እንትን ምንድን ነው አፋር እንትን ውስጥ እንዳው የተለያዩ ቦታዎች አክቹዋል ግድያ ያባዎች ላይ ቅስቃሴ የሚያደርጉት ላይ ጀመሩ። ይህን ሲጀምሩ የነዛን ማስደንገጥ አለብን። ቀንደኛ ሰዎችን መጀመሪያ ማስጠንቀቂያ መስጠት ከዛ ማንንም እርምጃ መውሰድ ያስፈልጋል በሚል ያጣውሰን እና አንደኛ ኢህአፓ አልጀመረም። ይህንም ብሎ ዲስቶርሽን ነው። ውሸት ሲደጋገም እውነት ይሆናል በሚል ፈሊት ይመስለኛል ዲስቶርሽን ነው። እና የጀመሩት እነሱ ናቸው። ደግሞ መጀመሩ ባይጀምሩ እንኳን ሊያጠፉን ዝርዝር አዘጋጅተዋል። መረጃ አግኝተናል እኛ ሊስት አዘጋጅተዋል የሚገደሉ የሚታሰሩ ምን ልበጉኝ ብለው ለይተው እና ያገኘነው ከራሳቸው ምንጭ ነው። ሰዎች ስለነበሩን ቁልፍ ቦታዎች ላይ ሰዎች ስለነበሩ ያፋዎች ስለነበሩ አግኝተናል። እና እርምጃ ብንወስድ እንኳን ለመከላከል የሚወሰድ እርምጃ ነበር የሚሆነው። ምክንያቱም ወስነው ጥናት አድርገው ሊከሳከሱ ነበር። ግን ፎር ፋክት ግን ቀድመው ግድያ ጀምረዋል። ቀድመው ግድያ ጀምረዋል። እና ዝም ብሎ ግን ያው ዝም ብሎ ተደጋጋቢ ብዙ እንግዲህ አሁን ኢህአፓን በመጥፎ አይን ለማሳየት የተደረገው ቅስቀሳ 32 ዓመት ቅስቀሳ ነው። ደርግ 17 ዓመት፣ እነዚህ 15 ዓመት እና 32 ዓመት በሙሉ የመንግስት ሚዲያን ጋዜጣዎችን የየራሳቸውን ደግሞ ሚዲያዎች የግል ሚዲያዎች ይዘው ኢህአፓን ማጥቆር፣ ማስጠላት፣ ታሪኩን ዲስቶርት ማድረግ፣ ጥሩ ጥሩ ጎኖችን ሁሉ ማበላሸት፣ ያልሆነ ስም መስጠት፣ በፊት በደርግ የመንግስት መዋቅር ተቆጣጥሮ ያው ከግድያውና ከጭፍጨፋው በተጨማሪ ትልቅ የፕሮፓጋንዳ ዘመቻ በወጣቱ ላይ እና በወጣቱ ትውልድ ላይ አሁን ደግሞ በእነዚህ ጠባብ ብሔረተኛ ቡድኖች በተለይም ስልጣን በጨበጠው በህወሓት ኢህአፓ ከተጠናከረ ኢህአፓ ለስልጣን የሚያበቃ ሁኔታ ውስጥ ከገባ የነሱ ባንክ እንትን ኢምንትነት ወይም የነሱ ዋጋ ቢስነት የሚጋለጥ መሆኑን ያውቃል። የሚጋለጥ መሆኑን እንትን ያረጀ ያፈጀ እኮ የቁሰኛነት ፍልስፍና ይዘው ነው እንደ ጥሩ ነገር ያንን ነገር አንገበው ነው የሚሯሯጡት። ጥላቻ ነው የሚዘሩት። አንዱን ብሔር ጥሩ፣ ሌላውን ብሔር መጥፎ፣ አንዱን ብሔር ጨቋኝ፣ ሌላውን ተጨቋኝ፣ እንደዚህ አይደለም። እና በገዢ መደብ በትክክል የገዢ መደብ ነበረ። የመሬት የድሮ ስርዓት ነበረ። በኋላም የከበርቴ ማደግ ነበረ በተወሰነ ደረጃ። እና ያንን በትክክለኛ መልኩ በማቅረብ ፋንታ ጭራቅ መጣብህ አይነት ማስፈራራት፣ የትግራይ ህዝብ ኢትዮጵያዊነቱን የሚወድን ታሪኩን የሚወድን እንደ ህዝብ እነዚህ ግን ለራሱ ለዛ ህዝብ እንኳን መቅሰፍት ነው የሆኑበት። መቅሰፍት ነው። ኤርትራን ቅኝ ነገር ነበረች ሲሉ የትግራይን ህዝብ ማሳመን አይደለም፣ በኃይል ነው የጫኑት። እና በየጉድጓዱ እያሰሩ የጨረሷቸው ማአት ኤርትራዊ የትግራይ አዛውንቶች ናቸው ያለቁት፣ ይሄን አንቀበልም ስላሉ። እና ይሄንን ቶፍንቷችሁን ወዲያ በሉ፣ እኛ እናውቀዋለን፣ ቅኝ ግዛት አይደለም። የምንድን ነው ቅኝ ግዛት? እና አባቶቻችን ሄደው ያቀኑትን ሀገር፣ አባቶቻችን ያስተዳድሩት የነበረውን ሀገር፣ እሱን ነው ቅኝ ግዛት የምትሉን እያሉ ያሾፉባቸው ነበር። እና የትግራይን ህዝብ እንደ ህዝብ እንኳን ክብር የማይሰጡ ከአብራኩ ተፈጥረው በስሙ እየተጠቀሙ ከሌላው ጋር እንዲጣላ እንዲጋጭ መሳሪያቸው እንዲሆን እያደረጉ ያሉ ናቸው እንጂ በጎሰኛነት እንትን ላይ የተመሰረተ እንትን ምኑ ጥሩ ሆኖ ወይስ ምን ራዕይ ሆኖ ነው ህዝብን አሁን በዓለም ውስጥ ዓለም በዚህ ግሎባላይዝድ የሆነ ዓለም በዚህ በአይቲ ደረጃም እየተሳሰረ አንድ የሆነ እየሰፋ መጣ ጊዜ የአውሮፓ ሀገሮች እንትን ድንበር እያፈረሱና ወደ ውህደት እየመጡ እና በሶስተኛው ዓለም ሄደው የአፍሪካ ሀገሮችን አንድነት ይኖሩ የነበሩትን ግን እያፈረሱ እያነገሉ እናያለን። እና የዚህ ሎሌ ነው የሆነው፣ የዚህ ተግባራቸው ተልእኳቸው ሎሌ ነው የሆነው እና አራማጅ ነው የሆነው። እና ስለዚህ የመጀመሪያ ግድያ የተጀመረው በደርግና በእንትኖቹ ነው። የከተማ ትጥቅ ትግል አጀማመሩ በዲፌንስ ስኳዶች አማካይነት ለመከላከል ነበር። በኋላ ግን ከቁጥጥር ውጪ የሄደበት የቅኝትም መዛባት የተፈጠረበት በከተማ ትግል ደርግ ለመጣል ይቻላል የሚልም ቅኝት በተወሰነ ያመራር ክፍል የተከነከነበት ስለዚህም ከፍተኛ ጉዳት በድርጅቱ ላይ ያስከተለ ክስተት ወይም ሁኔታ እና ኢሃፓ በጣም ተቆጥቷል። በዚህ ሂደት ውስጥ በጣም ተቆጥቷል። ብዙ ጓዶችን እንቁ የሆኑ ለሀገራችን ትልቅ ጠቀሜታ ሊሰጡ የሚችሉ ሀገሮች ጓዶችን በዚህ ሁኔታ ውስጥ አጥተናል። ግን ያ ትጥቅ ትግል ዝም ብለን ብንቀመጥ ኖሮ ባንከላከል ኖሮ ይቀርልን ነበር ወይ ብለን ስንጠይቅ ግን እነሱ እኮ ኢሃፓ አቋሙን ነው እና አምባገነኖች ናችሁ፣ ጸረ ዲሞክራሲ ናችሁ፣ በዚህ መንገድ አንድነት አታመጡም፣ ፍትህ አታመጡም እያለ ሰይወት ለስል ስለተጋፈጣቸው ያንን ጭምር ነው የተቃወሙት። አብራችሁኝ ስሩ ብሲል እንዴት አብረን እንሰራለን ከእናንተ ጋር እና እንዴት አብረን እንሰራለን እና የኢትዮጵያ ህዝብ ላይ እኮ እናንተ ምጣት ናችሁ፣ የመጣችሁበት ናችሁ። ለኢትዮጵያ ህዝብ ለመብቱ ለክብሩ ለልማት እና እድገቱ አይደለም የቆማችሁ ብሎ እየሞከታቸው ነበር። ስለዚህ ኢሃፓን አስተሳሰቡን ኢሃፓን እንደ ድርጅት የመጥላትና የመቃወም ሁኔታ ነበር እና ይሄንን ይምሩን ነበር ወይ ብለን ብንል ላይምሩን ይችላሉ። ሞስኮው ላይምሩን እና እየተከላከልን እያጠቃንም ብዙ ጉዳት ደረሰብን። ግን የስልት ስህተት ባይኖር ኖሮ በተወሰነ ደረጃ ተገድቦ ቢሆን ኖሮ ያ በመከላከል ደረጃ የተወሰነ ለመጠበቅ ተሆኖ ኖሮ ብዙ ጓዶችን ከከተማ ወደ ገጠር ማሸሽ ይቻል ነበር። ገጠር መቆየት የማይችሉትንም ወደ ውጭ ማስወጣት ይቻል ነበር። ለማስወጣት የሚቻልባቸው ሁኔታዎች መዋቅሮች እስከሚሰባበሩ ድረስ በዛ በከተማው ትጥቅ ትግል ላይ ኢሉዥንስ ወይም ደግሞ ያልሆነ ተስፋ በዛ ላይ ተፈጥሮ ተራዝሟል። እዛ ከተማ ማቆየታችን ወይም ደግሞ አመለካከታችን ጭምር ማለት ነው የሁሉም ሳይሆን እዛ በከተማ ዴይ ቱ ዴይ ሊደርሺፕ ላይ የነበሩት ሁኔታው ቀውጢ ስለነበረ በዛን ሁኔታ ይሰሩ የነበሩት የተወሰኑ አመራር አባላት በዚህ አይነት እንድረስ ስለገፉት ልዩነትም ነበረ። በአካሉ ውስጥ የለም ይሄ ነገር አያስኬደንም ቶሎ እናቆሙ የሚሉ ነበሩ። አይ የለም በዚህ ስልጣን መያዝ ይቻላል እስከዛ ድረስ የገፉ ነበሩ እና ይሄ ልዩነት ነበረ በአመራር አባላት ውስጥ ተገፍቷል። የማይታበል ትልቅ ጉዳት ደርሷል እና ቀደም ብሎ መቆም ነበረበት ብሎ በኢሃፓ ተገምግሟል። መስፋፋቱ ከቁጥጥር ውጭ መሄዱ ደግሞ በዚህ ድል መቀዳጀት ይቻላል የሚል መቀንቀኑ ስህተት ነበር ተብሎ ተገምግሟል በኢሃፓ አመራር በአራተኛው ፕሌንም እና ይሄ ነው እንግዲህ ይሄን በተመለከተ አንዱን ጥያቄውን የመጨረሻው ጥያቄ አልያዝኩትም እና ቢደግምልኝ መልሰዋለሁኝ። አመሰግናለሁ።
አዎ የተረሳው ጥያቄ ስለ ብተናውን በተመለከተ ነበረ እና ብተናው እንዴት ነበረ እና በዚህ በብተናው ውስጥ ተሳታፊ የነበሩት እነማን ነበሩ? ይሄ ነው ጥያቄ።
ሰምቻለሁኝ። ብተናውን መቼም እዚህ ቤት ውስጥ ከኔ ይበልጥ የሚያውቁ ሰዎች ሊኖሩ ይችላሉ፣ ሊያግዙኝ ይችላሉ አንዳንድ ነገር ላይ። እንግዲህ የዚህ የእንትን ስማቸውን ስለማላውቅ እነሱ ምናልባት አንዳንድ ነገር እንዲጨምሩ ጋብዛለሁኝ። ብተናው ሶስት ነገሮች ያመጡት ይመስለኛል። አንደኛው ጠላት ተጠናክሯል የሚል እና ጠላት ተጠናክሯል የሚል
የሆነ መቋረጥ ነበረ። ይቅርታ እንጠይቃለን። መልሰው ማይኩን ይይዛሉ። አቶ መሻሁ ማየት ይችላሉ?
አንዳንድ የስ የስ በኝ ወይም አንዳንድ ሳይ ይቀጥል። እሺ እና አንዱ ይሄ ጠላት ጠንክሯል የሚል መንፈስ የሚል ስሜት ከዚህም ከዛም ብሎ የተስፋፋበት ሁኔታ ነበር። እንግዲህ የቀይ ሽብር ያደረሰብን ጉዳት አለ። በከተሞች ውስጥ ትልቅ ጉዳት ነው፣ ትልቅ ጉዳት ነው። ኢሪፕሌሰብል የሆኑ ጓዶቹን አጥተናል። ሁለተኛ አሲምባ ላይ ጠባብ ብሔረተኞች በከፈቱብን ተኩስ ትግራይ ውስጥ ከህወሓት ጋራ ስንዋጋ እዚያም ላይ ከፍተኛ ጉዳት ደርሶብናል። የተወሰነ ኃይል ትግራይን አቋርጦ ወደ ጎንደር ዘልቆ በጌምድር ውስጥ ቀደም ብሎ ከነበረው የሐሰ ክፍል ጋራ ቢገናኝም በዛ ያለው ክፍል ቁስለኛም ታማሚዎችም ደካማዎችንም ይዞ ስለነበረ መጓዝ የነበረበት ከህወሓት ጋር እየተዋጋ ሁለት ሶስት አውራጃዎችን ማቋረጥ ይከብዳል በሚል ወደ ኤርትራ ገብቶ በኤርትራ በኩል እስከ ምዕራብ ኤርትራ መጥቶ ቆላማ ምዕራብ ኤርትራ መጥቶ ወደ ወልቃይት በመሻገር ጎንደር ካለው ኃይል ጋር ለመቀላቀል ይወስናል። በጦርነት ከተሸነፈ በኋላ ማለት ነው። ብዙ ጉዳት ከደረሰበት በኋላ የአመራር አባላትም ከዚሁ ቡድን ጋር ነበሩ። ይሄ ቶሎ ቀልጠፍ ብሎ እንዳሰበው የኢኤልኤፍ ሰዎች ናቸው እንግዲህ ማስተላለፍ የሚችሉት ያንን አካባቢ ይዘው ሲቆጣጠሩ የነበሩ በገቡት ቃል መሰረት እዚያ አገራችንን መሳሪያ ታጥቃችሁ መቋረጥ አትችሉም አሉ። ያን ነጻ ያወጡትን አካባቢ ማለታቸው ነው። አረባካችሁ ቢባሉ ምን ይባሉ በፍጹም አሉ። እንግዲህ በትግራይ በኩል መሄድ ካልቻል በዚያ በኩል ማለፍ አማራጭ የሌለው ነበረ ተብሎ ነው በዛ የታመነበት። በዛ በኩል ለማለፍ መሳሪያቸውን ኦን ኮንዲሽን ሰጡ። ጉዞውን ሲጨርሱ መጨረሻው ስፖት ላይ መሳሪያቸውን እንደሚያስረክቧቸው ተነጋግረው ሰጥቷቸው ከዚያ በኋላ መሳሪያችንን እንደቀሙ ባዷቸውን ጓዶች ጉዞ እያደረጉ ኢኤልኤፍ ከወያኔ ጋራ መደራደሪያ ሊያደረገን ፈለገ። ከወያኔ ጋራ ጠበኞች ነበሩ። ህወሓት ከሻዕቢያ ጋር ነበረ ቅርበቱ ትብብሩ። ኢኤልኤፍን አንዳንድ ጊዜ አብረው ወቅተዋል። በዚያን ጊዜ ግን የህወሓት አመራር አስረክቡን፣ እነዚህን የሀፓ ሰዎች አመራሮችም እዛ ስላሉ አስረክቡን ብለው ይጠይቋቸዋል። እነዛም እንግዲህ ያው ዲዛርም ያደረጉትን ሀይል እናስረክብ አናስረክብ እያሉ ድርድር ይጀምራሉ፣ ማሰብ ይጀምራሉ። በዚያን ጊዜ በውጭ ወዳጆቻቸው በኩል በሱዳኒዞችም በሌሎችም ከፍተኛ ተጽዕኖ ለማድረግ በድርጅቱ በኩል ተሞክሮ አንዳንድ ነገሮችም ተደርገው ነው ከብዙ ወራት በኋላ አባሎቻችን ፍረስትሬት እስከሚያደርጉ ተስፋ እስከሚቆርጡ ድረስ እዛ ቆይተው ረሃብም አጥቅቷል። እንግዲህ ያንዳንዱ ደግሞ ትንሽ ስሜቱ የተጎዳም ያው ስንብት እየጠየቀ እንዲወጣ አድርገዋል ሆኗል ማለት ነው። እና ግን ጸንተው የቆዩ ጓዶች ደግሞ ያን ሁሉ ችግር ተቋቁመው በኋላ ከሞላ ጎደል የተወሰነ መሳሪያችንን ከመለሱልን በኋላ በክረምት ወራት በነሐሴ ወር ነው መሰለኝ፣ ነሐሴ ያው እንደዚህ ገደማ በጣም ተከዜ በፏለለበት በሞላበት ሁኔታ ነው አንቋ እየሰሩ ምን እያሉ ጓዶች ተሻግረው ከቀረው በጌምድር ከነበረው ኃይል ጋር የተቀላቀሉት። ከፍተኛ ተጋድሎ፣ ከፍተኛ ቆራጠኛነት፣ ከፍተኛ የመስዋዕትነት ስሜት የነበራቸው ጓዶች ስለሆኑ ነው እንጂ እዚያው ተስፋ እንዲቆርጡ ነበረ የጀብሃ እርብቻ የሚያደርገው። እና ኢፒኤልኤፍ በበኩሉ አብሮ እስከ መውጋት ድረስ ከቲፒኤልኤፍ ጋር የተሰለፈበት ይሄኛው ደግሞ በበኩሉ ተስፋ እንዲያስቆርጥና እንትኑ እንዴ እና ይሄንን ሁሉ ታሪካችንን የማያውቁ ናቸው እንግዲህ አንዳንድ ጊዜ እነሱ አቋቋሟቸው እነሱ እንዲያረጋቸው ይያሉ የሚከሱ ከነሱ ጋራም እየታገል ነው የቆየ ነው ከነሱም ጋራ ትልቅ ፍልሚያ እየተደረገ ነው አንድነታችንና ድርጅታዊ ነጻነታችን ተጥቀን የተጓዝ ነው እና አሁን ግን ወደዛ ወደ በተናው ስለሆነ ይሄም ያሲምባሽን ፈት አንዱ ትልቅ ተስፋ ያደረገ ነው አባላት ላይ የቀይ ሽብር የፈጠረብን ትልቅ ኩታት ከብሱ ያገገብን እየመጣን ነበር ሁለተኛ ሶስተኛ ደግሞ ተከታትሎ ህወሓት ወልቃይት ውስጥ ደግሞ እንደገና ያፋ ኃይሉን በሶስት ሪጅን ከፋፍሎ ወልቃይት በሚንቀሳቀስ ሪጅን ፎር ተብሎ ነበር ያኔ ወልቃይት የሚንቀሳቀሰው እዛም ደግሞ ሌላ ጦርነት ተከትሎ መጥቶ ተዋጋ ያው ያፋን ማጥፋት አላማው ስለነበረ ወልቃይትን ደግሞ የትግራይ ክፍል ለማድረግ ይፈልግ ስለነበረ የበጌንድርን ቆላማ ክፍል ያፋ ደግሞ ትሮም ይዱ ይንቀሳቀስ ነበረ በኋላ ይዱ ከተዳከመ በኋላ ያፋ ይንቀሳቀስበት ነበረ ምንም የትግራይ ክፍል ሊሆን የማይገባው ክፍል ነው ብግናውን በኃይል ያው ደርበውታል ከዛኛው ጋራ ከትግራይ ግዛት ማስፋፋት ቅዳቸው ጋራ የትግራይን ህዝብ ለማባበልም የእርሻ ቦታውንም እንዲጠቀም ለማድረግ በዚያም በበጌምድር በኩል ባለው በአማርኛ ተናጋሪው ህዝብ ላይም ያው የማቄምም ያንን የመጉዳትም በዘር ስለሚያምን ቡድኑ የዘር ጥላቻም ይዞ ስለሚንቀሳቀስ እንዲህ ያለ ነገር ያደረገበት ሁኔታ ለማድረግም ስለሚያስብ ያፓን ተከታትሎ የመጣበት ነው። እንግዲህ ስለዚህ ወታደራዊ ጉዳት በተከታታይ ለያፓ ላይ ደርሷል። አንዱ ይሄ ነው። ጠላት ተጠናከረ የሚል ስሜት አስተሳሰብ በትከሆነ ካልሆነ ከራሱ ፕሮፓጋንዳ ከጠላት ፕሮፓጋንዳ ምንም ነገር እንትን ይላል። እኛ ቶሎ ለማደግ ቶሎ ለመመንደግ አልቻልንም የተፈጨረጨርነን ግን ጠላት በዛብን ሁኔታው ከባድ ነበር እና በነገራችን ላይ መጀመሪያ እኮ ከሱዳን በኩል የምንንቀሳቀሰው በህቡ ነበር ከሱዳን እንት ኢጂውን ፎርማሊ የደገፉ ቢሮ ከፍተው መሪዎችን በሄሊኮፕተር ያንቀሳቀሱ ኢጂው ይታገል ነበር ኢህአፓ ግን በህቡ ቃም የሚያመላልሰው ምንም የሚለው በህቡ ነበር ከሱዳን እየገዛ ምን ይያ እና አስቸጋሪ ሁኔታ ነው ያፓ ይታገል የነበረው አባላት ይሄም አለ ተጽዕኖ እና ልብስ እንደልባቸው አይቀይሩም ስለዚህ ቀማል ይወረናል ሳሙና እንደልብ አይገኝም ሲጋራ የሚያጤሱስ እንደልብ ሲጋራ ሰፍላ አያገኙም እና ከህዝብ መሃል የሚንቀሳቀሱት ምግብ እንግዲህ ህዝቡ ይመግባቸዋል ያለ ብዙ ተጽዕኖና ማስፈራራት ካጡም ቆሎ የቆሎ ምን ይያሉ ይመገባል ያፋ ህዝብ ና ያጉላል ለማይበትልም ባመዛኙ አንደኑ ከተስተት ይሰራ የተሰራ ነገር ባይጠፋ እና ይሄ እንግዲህ አንዋኗሩ ከባድ ነበር ተፈታታይ ነበር ችግር ነበር ግን ታጋዮች ያው በጽናት ተቋቁመውታል እና የጠላት መጠናከር ስሜት በተከታታይ በተሽብር በአሲምባ ውስጥ እንዲሁም ለጥቆ ወልቃይት ውስጥ በወያኔዎች በህወሓት መሸነፍ ይሄ እንግዲህ አባላት መካከል ተጽዕኖ ነበረው። ሌላው ኢህአፓ በፎርዝ ፕሌንም ግምገማ አድርጎ በኢህአፓ አመራር አስተሳሰብ ድርጅት አባላትን በትክክል ስተቱን ስንገልጽ ይጠናከራሉ ችግሩን አውቀው ከአመራሩም ጋራ ይቆማሉ እንደገና ለመጠናከር የተመቻቸው ሁኔታ ይፈጠራል ስለዚህ የደረሰውን ጉዳትና ይሄ ደግሞ እንዴት እንደመጣ ማስተረዳት አለብን ተብሎ አራተኛው ፕሌነም ቋራ ውስጥ ነው ጉበጌምድር ውስጥ ጭልካ አውራጃ ቋራ ውስጥ ነው የተካሄደው እዚያ ፕሌነም ላይ ያመራሩ ሊገኝ ይቻለው አመራር እዛ ሊሰባሰብ ይቻለው ተሰብስቦ ግምገማ አዲስ አበባ የደረሰውን ጉዳት ሌላ ቦታ የሆነውን ሁሉ እንትን ብሎ ያመራሩ ጥፋቴ ነበር በዚህ ቦታ የነበር 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 ብሎ አንድ የግምገማ ወረቀት አደረሰ አወረደ። ግን ምን አለ ከወረቀቱ ሲወርድ ይሄ ግምገማ የተሟላ ነው ብለና እናምን በጉባኤ እናንተ የምታውቁትን ያልጨመራችሁበት የድርጅት ግምገማ ይሆናል። አሁን አመራሩ የሚያውቀውን ያህል ስተትነን የተባለውን ነገር እዚህ ላይ ጠቁሟል እና በየቦታው ተሰባስባችሁ ተነጋገሩበት ተብሎ ለፓርቲ አባላት እንዲወርድ ተላከ። ይሄ ደግሞ እንግዲህ ችግር በጣም ችግር በተጫነው የሰራዊትና የፓርቲ አመራር ላይ ብዙ ሽንፈቶች እነዚህ ሚሊታሪ ሴትባክስ በተከታታይ በደረሱበት ሁኔታ እንደዚህ ያለ ደግሞ አመራራችን አይሳሳትም ብለው የሚያምኑም ጭምር ስለነበሩ ይሄን ተተርተናል ፍቶቻችንም ሞዴል ስተቶይ ናቸው እና እንግዲህ ወደፊት በጉባኤ የራሳችሁንም ጨምራችሁ እንግዲህ አመራር መለወጥ ይችላሉ፣ ፕሮግራም መለወጥ ይችላሉ፣ ምን ማለት ይችላሉ። አንድ አመት በማይሞላ ጊዜ ጉባኤ ይጠራ ተብሎ አብሮ ወረደ። ይሄ ነገር አስደንጋጭነት ነበረው ለብዙ አባላት። ሳይኮሎጂካሊ ያልተዘጋጁበት ሁኔታ ነበር። በዚህ በዚህ እንዳለ ውጪ ያሉት ደግሞ ኢዙና የኢትዮጵያ ስቱደንትስ ዩኒየን ኢን አሜሪካ እነሱ ደግሞ የሃፓ ትሮስኪስት ነው የሃፓ እንዲ ነው ብለው በቀኖና ላይ የተመሰረተ ግምገማ አድርገው ወረቀቱ ወደ ውስጥ በላባላት የሚደርስበት ሁኔታ ተፈጠረ ማለት ነው። እና ከውጪም ድጋፍ የለንም አመራሩም ይሄን አልተሰርቷል ሚሊታሪ ተሸንፈናል እና ደርግም ይኸው ሲሸነፍ ሲወድቅ ወይም እንትን ሲላላየንም እና የተጠናከረ ይመስላል የሚል ውስጡን እንግዲህ ትንሽ ጨለም ያለባቸው ወይም ደከም ያሉ ሰዎች፣ አንዳንዶቹም ደግሞ ኢህአፓ በበቂ ዴሞክራሲያዊ አይደለም የሚልም ነገር የሚሉም ነበሩ። እና ስለዚህ ይሄን እንግዲህ አባላት እያደር እየዋል የተረዱት ይመስለኛል አመራሩ ዴሞክራሲያዊ አልነበረ ምናምን ትንሽ ፍርሃት የተሰረጸበት ሁኔታ ነበረ። ምክንያቱም አሲምባ ላይ አንጀኞች ላይ የተወሰደ እርምጃ ስለነበረ ትንሽ ፍርሃት ነበረ የዛ እንትን የፈጠረው። ግን ትክክለኛ አልነበረም። የተቃወመን ሁሉ እርምጃ የሚወስድ ድርጅት አይደለም። የሰብአዊ መብት አስጠባቂ ኮሚቴ አለ። የሚሊታሪ ኮሚሽን ተቋቁሞ፣ አጣሪ ኮሚሽን ተቋቁሞ፣ ፍርድ ቤት እንትን ተብሎ ጠበቃ ቆሞላቸው ነው የነዛን ፍርድ ታየ እና ጠበቆቹም የተከላከሉላቸውም የአጣሪ ኮሚሽንም ብቃት ያላቸው ሰዎች የህግ ግራጁዌትስ ወዘተርፈ እና ባሉበት ነው ነገሮቹ የታዩት። ይሄም ሆኖ ግን ትንሽ መፍራት የጠፋ አልመሰለኝም። እነዚህ ሁኔታዎች ናቸው እንግዲህ ለብተና ዋና ማጠየቂያ የሆኑት። ዴሞክራሲ ጠፋ አልነበረም የሚለው እንኳን እኔ አይ ዶንት በአንተን አልጋራም ይሄን ጥያቄ። እንዴት ብትሉኝ በፕላቱን ደረጃ በጋንታ ደረጃ ጋዜጣ ያወጣ ነበር ያ ሰው ውስጥ ሰው ጋዜጣው ጥሩ ላይሆን ሰፊ ስርጭት ያለው ወይም በጥሩ ኳሊቲ የሚወጣ አይደለም። በእጅ ተጽፎ በካርቦን ተጽፎ የተወሰነ ሹስ ለጋንታው ለኃይሉ ይሰራጫል። በኃይል ደረጃ ጋዜጣን ያወጣል፣ ጽሑፍ ያወጣል፣ የሰራዊት ጋዜጣ ይወጣል። እና በዛም አስቸጋሪ በሆነ ሁኔታ ሪፕሬሲቭ የሆነ እንትን አልነበረም። ያውም ለሰራዊት ሰራዊት እንግዲህ በትዕዛዝ በኮማንድ ስትራክቸር መንቀሳቀስ ያለበት ነው በባህሪው ግን ኢህአፓ ውስጥ በዚያን ጊዜ የነበረው ሁኔታ ዴሞክራሲያዊ አልነበረም የሚያሰኝ አይመስለኝም። የዚህ አመለካከት እንግዲህ ብዙዎቻችን ያየነው ነው። ከዛ በኋላ አንዳንድ አባላትም ሌሎችን ድርጅቶች ሲያዩ ያሉበትን ሁኔታ ኮምፔርና ኮንትራ ለማወዳደር ቢቻሉ ሁኔታውን ያገናዘቡበት ሁኔታ ያለ ይመስለኛል። ኦኬ፣ እዚህ ላይ ላብቃ መሰለኝ። ሌላ ጥያቄ?